በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እግዚአብሔር ይመስገን። ዛሬም ደግሞ ተከታታዩን ሁለተኛውን የዜና መጽሐፍን ጥናት ይዘንላችሁ ቀርበናል። በዚህን ሰዓት ቤተሰቦቻችሁ ጋራም ሆነ በብቻ ሆናችሁ ራዲዮናችንን የምታዳምጡ እግዚአብሔር በእውነት በባርኮቱ እንደሚገናኛችሁ እምነታችን ነው። ከእግዚአብሔር ጋር ቀጠሮ አለኝ፣ ዛሬ ከርሱ ሰማለሁ፣ ቃሉንም መገባለሁ ያለ ሕይወትም ሊኖር ይችላል። እግዚአብሔር ደግሞ እንዳቀራረባችን ይገናኘናል። እግዚአብሔር በረከቱን ለመስጠት ከዚህ ቀደም እንዳልነው የማይሳሳ አምላክ ነው። እስቲ አለኝ ቀጠሮን በላ።
አለኝ ቀጠሮ የዘለም ባል እንግዳ እስቲ ለዛ
ያብሄር ስለዚህ ቃሉ ይክበር ይመስገን። ስለ ዝማሪውም ደግሞ ጌታ የተመሰገነ ይሁን። በዝማሪውም ያገለገለን ወንድማችን ታምራት አይሊን እግዚአብሔር አብዝቶ ይባርከው። እንጸልይ። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግናለን፣ ቀኑን ሁሉ ጠብቀን እንደገና ደግሞ በዚህች ምሽት ከቃልህ ማድ እንድንቋደስና እንድንካፈል ይህንን እድል ስለሰጠህን እግዚአብሔር ሆይ በፊትህ የቀረቡ ባለ ብዙ ጉዳዮች አቤቱ አምላኬ ሆይ ከነጥያቄዎቻቸው በፊትህ የቀረቡ ባለ ብዙ ጥያቄዎች ብዙ ብዙዎች አሉ። እግዚአብሔር ሆይ ያንዳንዳቸውን እንድትገናኛቸው ያባትነትህን በረከትም ደግሞ እንድታፈስላቸው ቋጠሮ ነገራቸውን እንድትፈታ ሸክማቸውንም ደግሞ እንድታቀልላቸው ጸልያለሁ። በዚህ ጊዜ እግዚአብሔር አባቴና አምላኬ ሆይ አንተን ብለን እንግዲህ ቀርበናልና ቃልህን እንድታስተምረን በሚተርፈው በሚቀረው የሕይወት ዘመናችን ሁሉ የሚሆንን መንፈሳዊ ንስንቅ እንድትሰንቅልን አቤቱ ጌታችን ሆይ ርምጃችንን ካንተ ጋር እንድታስተካክል እንለምንሃለን። የሚኖረንን ጊዜ ሁሉ ባርክልን። አንተ በመካከላችን በሙላትና በስልጣን እግዚአብሔር ሆይ ተመላለስ። በመድኃኒታችንና በጌታችን ኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ጆች ትላንትናው ምሽት ክፍለ ጊዜ በነበረን ጥናታችን ሁለተኛ ዜናን መጻፍ መግቢያውንና ምዕራፍ 1 ደግሞ የሰለሞን መንገስና እግዚአብሔር ጥበብ እንዲሰጠው ስላደረገው ጸሎት መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 1 11 እስከ 12 ያለውን ስፍራ ተመልከቱ። ሁለተኛ ዜና ምዕራፍ 1 ቁጥር 11 እስከ 12 ያለውን ስፍራ አውጡ። እግዚአብሔርም ሰለሞንን ይህ በልብህ ነበረና ባለጠግነትንና ሀብትን ክብርንና የጠላቶችን ነፍስ ረጅም ምድሜን አለመንክምና ነገር ግን ባነገስኩ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና ዕውቀትን ለራስ ለምንሃልና ጥበብንና ዕውቀትን ሰጥቼሃለሁ። ካንተ በፊትም ከነበሩት ካንተም በኋላ ከሚነሱት ነገሥታት አንድ ስንኳ የሚመስል እንዳይኖር ባለጠግነትንና ሀብትን ክብርንም እሰጣለሁ አለው ይላል። የጠየቀውን ጥበብ እግዚአብሔር ለሰለሞን ሰጠው። ከዚህም ጋር አክሎ ሌሎች በረከቶችንም አበዛለት። እዚህ ላይ እንድናስተውል የምፈልገው ምንም እንኳን ሕዝቡን ለማስተዳደር የሚያስፈልገውን ጥበብ እንዲሰጠው ሰለሞን እግዚአብሔርን ቢለምንም መንፈሳዊ የመለየትን ስጦታንም አብሮ አለመጠየቁን ነው። በአንዳንድ የግል ሕይወቱ ጉዳዮች ላይ ሰለሞን መንፈሳዊ የመለየት ስጦታ ይጎለው እንደነበር መመልከት ይቻላል። አስተዋላችሁ? በአንዳንድ የግል ሕይወቱ ጉዳዮች ሰለሞን መንፈሳዊ የመለየት ስጦታ ይጎለው እንደነበር መመልከት ይቻላል። ሕዝቡን ለማስተዳደር የሚያስችለው ጥበብ ቢሰጠውም የራሱን ሕይወት ግን በጥበብና በስርዓት አልመራም። እስቲ ከቁጥር 14 እስከ 15 ያለው እንደማለፍ ብለን እንመልከት። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። 1400 ሰረገሎች 12000 ፈረሰኞች ነበሩት። በሰረገሎች ከተሞችና ከርሱ ጋር በኢየሩሳሌም አኖራቸው። ንጉሡም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባ ምንጨት ብዛት በቆላ እንደሚበቅል ሾላ ሆነ ይላል። ዛሬም ቢሆን በብዛት የሾላ ዛፎች ቢኖሩም የዝግባ ዛፎችን ግን በብዛት አላየሁም። ሰለሞን ግን የሾላ ዛፎችን ያህል የዝግባ ዛፎች እንዲበዙ አደረገ። ብርንና ወርቅንም የድንጋዮችን ያህል ከመረ። ያንን አካባቢ ወይም ያካባቢውን ፎቶግራፍ አይታችሁ ከሆነ የድንጋዮችን ብዛት ትመለከታላችሁ። ሰለሞን ደግሞ ብርንና ወርቅን የድንጋዮችን ያህል አበዛ። ሰለሞንም ፈረሶችን ከግብጽና ከቄዊ አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቄዊ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ስቅል ብር ከግብጽ ይወጣ ነበር። እንዲሁም ለኬጥያውያንና ለሶርያ ነገስታት ሁሉ በጃቸው ያመጡላቸው ነበር ይላል። ቁጥር 16 እና 17ን ይመለከቷል። ሰለሞን ማለፍ የማይገባውን ክልል ያለፈ ነው። ንጉስ ፈረሶችንና ሰረገሎችን ማብዛት እንደሌለበት እግዚአብሔር ተናግሮ ነበር። ሰለሞን ግን የፈረሶችንና የሰረገሎችን ብዛት ያከማቸ ነበር። ኦሪት ዘዳግም ምዕራፍ 17 ከቁጥር 16 እስከ 17 ነገር ግን ለርሱ ፈረሶችን አበዛም። እግዚአብሔር በዚያ መንገድ ደግማችሁ አትመለሱም ብሏችኋልና ፈረሶችን ለማብዛት ሕዝቡን ወደ ግብጽ አይመልስም። ልቡም እንዳይስት ሚስቶችን ለርሱ አያበዛም፣ ወርቅና ብርም ለርሱ እጅግ አያበዛም ይላል። ሰለሞን የግል ሀብት እያካበተ ነው። ቆየት ብሎ ደግሞ ብዙ ሴቶችን ሲያገባ እንመለከታለን። እንግዲህ አድማጮች፣ የዚህ የሁለተኛ ዜና ምዕራፍ 1 ጥናታችንን እዚህ ላይ እንገታና አሁን ደግሞ ከምዕራፍ 2 አብረን ጌታ የሚያስተምረንን እንመለከታለን። ከምዕራፍ 2 እስከ ምዕራፍ 4 ያለው አብይ ሐሳብ የመቅደሱ ግንባታ የሚል ነው። ልድገምላችሁ። ከምዕራፍ 2 እስከ ምዕራፍ 4 የምንመለከተው ስለ መቅደሱ ግንባታ ነው። አባቱ ዳዊት በሰጠው ምክርና መመሪያ መሰረት ሰለሞን አንዳንድ እንቅስቃሴዎችን እያደረገ ነው። እስቲ ሁለተኛ ዜና ምዕራፍ 2 ከቁጥር 1 እስከ 2 ያለውን አብረን እንመልከት። ሰለሞንም ለእግዚአብሔር ስም ቤት ለመንግስቱም ቤት ይሰራ ዘንድ አሰበ። ሰለሞንም የሚሸከሙትን 70,000 ከተራሮችም የሚጠርቡትን 80,000 በእነርሱም ላይ የተሾሙትን 3,600 ሰዎች ቆጠረ ይላል። ሰለሞን እቅድና ዓላማውን በተግባር ለመተርጎም ሊጀምር ነው። ቤተ መቅደሱን መስራት በሰለሞን ንጉሥነት ታሪክ ውስጥ ከፍተኛ ስፍራ አለው። እግዚአብሔርም ለዚህ ጉዳይ አጽንኦት እንደሰጠው መረዳት ይቻላል። ሰለሞንም እንዲህ ሲል ወደ ጢሮስ ንጉሥ ወደ ኪራም ላከ። ከአባቴ ከዳዊት ጋር እንዳደረግ የሚቀመጥበትንም ቤት ይሠራ ዘንድ የዝግባ እንጨት እንደ ሰደድክለት እንዲሁ ለእኔ አድርግ ይለዋል። ዳዊትና ኪራም በጣም ይዋደዱ ነበር። ሰለሞን ከእርሱ ጋር ያለውን ግንኙነት የመሠረተውም በዚህ ከአባቱ ጋር በነበራቸው ወዳጅነት ነበር። ወደፊት እንደምንመለከተው ሰለሞን ለኪራም አስቸጋሪ ሳይሆንበት አልቀረም። ከአባቱ ከዳዊት ጋር ደስ የሚያሰኝ ግንኙነት ነበራቸው። ከሰለሞን ጋር ግን እንደዚያ ያለ ወዳጅነት መመስረት አስቸግሮታል። እነሆ ለእስራኤል ለዘላለም እንደ ታዘዘው በእግዚአብሔር ፊት የጣፋጩን ሽታ ዕጣን ለማጠን የገጹንም ኅብስት ለማኖር የሚቃጠለውንም መሥዋዕት በጠዋትና በማታ በሰንበታቱም በመባቻዎቹም በአምላካችንም በእግዚአብሔር በዓላት ለማቅረብ ለአምላኬ ለእግዚአብሔር ስም ቤት ሠራና እቀድስ ዘንድ አሰብኩ የሚልን ቃል ደግሞ ከቁጥር 4 እንመለከታለን። ይህ የዘላለም ሥርዓት እንደነበር ማስተዋል ይኖርብናል። በሺህ ዓመቱ ግዛት ዘመን የእንስሳት መሥዋዕት ይኖራል ወይም አይኖርም የሚል ከፍተኛ ክርክር እንደተነሳ አውቃለሁ። የእንስሳት መሥዋዕት የክርስቶስን መስቀል ላይ መሞት የሚያመለክት እንደመሆኑ በሺህ ዓመቱ ግዛት ዘመንስ ለምን የእንስሳት መሥዋዕት መቅረቡ አስፈለገ? ምክንያቱም ዘላለማዊ ሥርዓት እንዲሆን እግዚአብሔር ስላዘዘ ነው። እንዲያውም የእንስሳቱ መሥዋዕት ለጌታ ኢየሱስ ክርስቶስ ሞት መታሰቢያ ሊሆኑን ይችላሉ። ቁጥር 5ን አለፍ ብላችሁ ተመልከቱ። አምላካችን ከአማልክት ሁሉ በላይ ታላቅ ነውና የምሠራው ቤት ታላቅ ነው ይላል። በዚህ ዘመን አንድን ነገር ትልቅ የሚያደርገው ምንድን ነው? አንድን ሰው ትልቅ የሚያደርገውስ ምንድን ነው? አንድን ሕዝብ ትልቅ የሚያደርገውም ምንድን ነው? አንድን ቤተ ክርስቲያን ትልቅ የሚያደርገው ምን ይመስላችኋል? ወገኖቼ፣ ከላይ የተጠቀሱትን በሙሉ ትልቅ የሚያደርጋቸው እግዚአብሔር ነው። የዘነጋው ነገር ቢኖር ደግሞ ይህን እውነት ነው ሰለሞን። ነገር ግን ሰማይና ከሰማያት በላይ ያለ ሰማይ ይዘው ዘንድ አይችልምና ለእርሱ ቤት ይሠራ ዘንድ ማን ይችላል? በፊቱ ዕጣን ከማጠን በቀር ቤት ሠራለት ዘንድ እኔ ማነኝ ይላል። ቁጥር 6ን ይመለከቷል። በዚያ ዘመን ወደ እግዚአብሔር የሚቀርቡት በመሥዋዕት አማካይነት ነበር። እኔና እናንተ ወደ እግዚአብሔር ፊት መቅረብ የምንችለውም በጌታ በኢየሱስ ክርስቶስ መሥዋዕትነት ብቻ ነው። ሰለሞን የእግዚአብሔርን ማንነት ተረድቷል። እግዚአብሔር ሰው በሠራው መቅደስ እንደማይወሰን ተረድቷል። አንዳንድ ሰዎች ቤተ ክርስቲያንን
የእግዚአብሔር ቤት ይሉታል። ልብ በሉ አንዳንድ ሰዎች ቤተ ክርስቲያንን የእግዚአብሔር ቤት በማለት ይጠሩታል። እንደውነቱ ከሆነ ወዳጆቼ እግዚአብሔር ቤት የለውም፣ ቤትም አያስፈልገውም። ቤተ መቅደሱ ያስፈልገው መስዋዕት ለማቅረብ ያ ብቻ ነበር። ቤተ መቅደስ ሰዎች ወደ እግዚአብሔር የሚቀርቡበት ስፍራ ነው። ስለዚህም ለክብሩ በሚስማማ ሁኔታ ያማረ ቤት መሆን ነበረበት። ካንዳንድ ንጻዎች ጋር ካወዳደር ነው ሰለሞን የሰራው ቤተ መቅደስ ይህን ያህል ትልቅ የሚባል አልነበረም። ለምሳሌ ያህል በኤፌሶን ከነበረው ከዲያና ቤተ መቅደስ ጋር ወይም ከፒራሚድ ጋር ካወዳደር ነው እንደ ትንሽ ንጻ ነው የሚቆጠረው። ቤተ መቅደስ በብዙ ብርና ወርቅ ያጌጠ ነበር። ቁጥር 7ን ተመልከቱ። አሁንም አባቴ ዳዊት ካዘጋጃቸው በኔ ዘንድ በይሁዳና በኢየሩሳሌም ካሉት ብላተኞች ጋር የሚሆን ወርቁንና ብሩን ናሱንና ብረቱን አምራዊውንና ቀዩን ሰማያዊውንም ግምጃ የሚሰራ ቅርጽንም የሚያውቅ ብላተኛ ላክልኝ ይላል። ብዙውን ጊዜ እስራኤላውያን በግብርና የሚተዳደሩ ሕዝብ ስለነበሩ የእጅ ባለሙያዎችን የሚያገኙት ከሌላ ቦታ ነበር። በዚህም ዘመን ብዙ አይሁዳውያን ወደ አገራቸው ሲመለሱ አብዛኛውን ጊዜ መስራት የሚፈልጉት ግብርናን ነው። በለምነቱ በመጊዶ ውስጥ ያለውን የሶድሮን ሸለቆን የሚወዳደር ስፍራ በየትኛውም አገር ይኖራል ብዬ እኔ አላምንም። በጣም ሀብታም መሬት ነው። በዚያ ዘመን እስራኤላውያን የእጅ ባለሙያዎች አልነበሯቸውም። ስለዚህም ባለሙያዎችን እንዲሰጣቸው ለኪራም ላኩበት። ቁጥር 8ና 9ንም እንመልከት። ደግሞም ባሪያዎቻችሁ ከሊባኖስ እንጨት መቁረጥ እንዲያውቁ እኔ አውቃለሁና ከሊባኖስ የዝግባና የጥድ የሰንደልም እንጨት ስደድልኝ። የምሠራውን ቤት እጅግ ታላቅና ድንቅ ይሆናልና ብዙ እንጨት ያዘጋጁልኝ ዘንድ እነሆ ባሪያዎቼ ከባሪያዎች ጋር ይሆናሉ ይላል። በሌላ አነጋገር የሰለሞን ሰዎች ከነዚህ ሙያተኞች ሙያ ይማራሉ ማለት ነው። ቤተ መቅደሱ በጣም ሰፊ ባይሆን እንኳ ትልቅ እንዲሆን ነው እየታሰበው። እነሆ እንጨቱን ለሚቆርጡ ለባሪያዎች 20,000 የቆሮስ መስፈሪያ የተበጠረ ስንዴ፣ 20,000 የቆሮስ መስፈሪያ ገብስ፣ 20,000 የባዶስ መስፈሪያ የወይን ጠጅ፣ 20,000 የባዶስ መስፈሪያ ዘይት እሰጣለሁ ይላል። ቁጥር 10ን ይመለከቷል። በኋላ ግን ሰለሞን ለመክፈል የተስማማውን ክፍያ አስመልክቶ ስለተነሳው አለመግባባት እንመለከታለን። የጢሮስ ንጉስም ኪራም እግዚአብሔር ሕዝቡን ወዷልና በላያቸው አነገሰህ ብሎ ለሰለሞን መልእክት ላከ። ኪራምም ደግሞ አለ፣ ሰማይንና ምድርን የፈጠረ ለእግዚአብሔርም ቤት ለመንግስቱም ቤት ይሰራ ዘንድ ጥበበኛና ብላተኛ አስተዋይም ልጅ ለንጉሱ ለዳዊት የሰጠ የእስራኤል አምላክ እግዚአብሔር ብሩክ ይሁን። አሁንም ከብላተኞች ጋር ከጌታዬም ከአባትህ ከዳዊት ብላተኞች ጋር ይሆን ዘንድ ኪራም አቢ የሚባል ብላተኛና አስተዋይ ሰው ሰድጃለሁ ይላል። ከቁጥር 11 እስከ 13 ያለውን ስፍራ መመልከት ይቻላል። ይህን ካለ በኋላ ደግሞ ሰለሞን እነማንን መላክ እንዳለበት ዝግጅት ሲያደርግ ከቁጥር 17 እስከ 18 ባለው ስፍራ እንመለከታለን። እነዚህ ለረዳትነት የተመደቡ ናቸው፣ በቁጥር 17 እና 18 ውስጥ የተጠቀሱት ማለት ነው። እነዚህ ሰዎች የሚፈለጉት የጉልበት ሥራ እንዲሰሩ ነው። ሰለሞን የቤተ መቅደሱን ግንባታ ጀመረ። ሁለተኛ ዜና ምዕራፍ 3 ቁጥር 1ን ተመልከቱ። ሰለሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በያስቡሳዊ ቦርናው ድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይላል። ቀደም ብለን እንደተመለከትነው ቤተ መቅደሱ ሊሰራ የታሰበበት ቦታ ኦርና የሚባል ሰዋው ድማ ነበር። አብርሃም ይስሐቅን እንዲሰዋ የተነገረውም በዚያ ቦታ ነበር። ከኢየሩሳሌም ወጣ ብሎ በሚገኘው በዚያ ተረተር ደግሞ የራስ ቅል የሚመስለው ኢየሱስ የተሰቀለበት ጎልጎታ ኮረብታ ይገኛል። ዳዊት ይህን ቦታ ኮርና ገስቶት እንደነበር ይታወሳል። ዛሬም ቢሆን ቤተ መቅደስ ባለበት ክልል ነው የሚገኘው። ስለ ግንባታ ወይም ስለ ሕንጻ አሰራር ምንም ዕውቀት ለሌለን ሰዎች የቤተ መቅደሱ ፕላንና አሰራሩ ይህን ያህል ላይማርከን ይችላል። ስለሆነም አሁን የምንመለከተው በሌላ ቦታ ያልተጠቀሱ አንዳንድ ታላላቅ እውነቶችን ብቻ ይሆናል። ቁጥር 3ን አለፍ ብላችሁ ተመልከቱ። ሰለሞንም የእግዚአብሔርን ቤት ይሠራ ዘንድ የጣለው መሠረት ይህ ነው። ርዝመቱም በድሮው ስፍር 60 ክንድ ወርዱም 20 ክንድ ነበር ይላል። ቤተ መቅደሱ የመገናኛው ድንኳን ከመይወስደው ስፍራ ሁለት ጥፍ ያህሉን ቦታ ይይዛል። በክንድ ሲለካ 60 በ20 ክንድ መሆኑ ነው። ይህን ደግሞ በጫማ ስፍር ስንለካው 90 በ30 ጫማ ይሆናል ማለት ነው። ይህ ቤተ መቅደሱ የሚያርፍበት ስፍራ ብቻ ሲሆን በዙሪያውም ሌሎች ንጻዎች ይኖራሉ። እስቲ አሁን ደግሞ አንድ ከዚህ ቀደም የተመለከትናቸውን ነገሮች ለመመልከት እንሞክር። የነዚህ ክሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። በግራቸውም ቆመው ነበር። ፊቶቻቸው ወደ ቤቱ ይመለከቱ ነበር ይላል። ቁጥር 13 ይመለከቷል። እነዚህ ወደ ስርየት መግደኛው የሚመለከቱ ኪሩቤሎች ናቸው። ስለ መገናኛው ድንኳን አሰራር እግዚአብሔር ለሙሴ በነገረው ጊዜ ስለ ኪሩቤል መጠንና ልክ ግን እንዳልነገረው ታስታውሱ ይሆናል። ኪሩቤል የሚወክሉት ልብ በሉ፣ ኪሩቤል የሚወክሉት እግዚአብሔርን ነው። እግዚአብሔር ደግሞ በሰው አይምሮ አይለካም አይመዘንም። በዚህ ቤተ መቅደስ ውስጥ የነበሩት ኪሩቤል ግን መጠናቸው ተገልጿል። በመገናኛው ድንኳን ውስጥ ከነበሩት የበለጠ ወርድና ስፋት እንደነበራቸው መረዳት ይቻላል። ወዳጆቼ ቤተ መቅደሱን ከእግዚአብሔር እይታ አንጻር ለማየት ሙከራ ያደረግን እንደሆነ በድጋሚ ላሳስባችሁ ፈልጋለሁ። መጽሐፈ ነገሥት ግን ነገሮችን ከሰው እይታ አንጻር ሊያሳየን ነው የሚሞክረው። ታዲያ በመጽሐፈ ነገሥት ያልተገለጸ በዚህ መጽሐፍ ግን ግልጽ የሆነ ነገር ምንድነው? ከብዙ ነገሮች አንዱ የቤተ መቅደሱ መጋረጃ ውበትና ማማር ነው። ከሰማያዊም ከአምራዊም ከቀዩም ሐር ከጥሩም በፍታ መጋረጃውን ሠራ ኪሩቤልንም ጠለፈበት የሚልን ቃል በቁጥር 14 ላይ እንመለከታለን። መጋረጃው የሚያመለክተው የክርስቶስን በሥጋ መገለጥ ነው። ኢየሱስ መስቀል ላይ በመወተበት ጊዜ መጋረጃው ከላይ እስከ ታች ለሁለት መቀደዱን እናስታውሳለን። ከክርስቶስ ውጪ የትኛውም አይነት መስዋዕት ወደ እግዚአብሔር ሊያደርሰን አይችልም። ወደ እግዚአብሔር የሚያደርሰን አዲስና ያው መንገድ እንደ ተከፈተ ለማሳየት ነበር ይህ የሆነው። እግዚአብሔር ወገኖቼ ትኩረታችንን የሚስበው ወደዚህ የክርስቶስ ምሳሌ ወደ ሆነ መጋረጃ ነው። በርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲመስክርለት የሰማን እስኪመስለን ድረስ የሰባዊነቱ ውበት ወለል ብሎ ይታየናል። ሌላው የትኩረት አቅጣጫችንን የሚስቡ ነገሮች ደግሞ የቤተ መቅደሱ አምዶች ናቸው። የመጀመሪያው ምንድነው ብለናል? የቤተ መቅደሱ መጋረጃ ውበትና ማማር ነው። የቤተ መቅደሱ መጋረጃ ውበትና ማማር ነው። አሁን ደግሞ ሌላኛው ማለቴ ነው የትኩረት አቅጣጫችንን የሚስብ የቤተ መቅደሱ አምዶች ናቸው። እስቲ ቁጥር 15ን እንመልከት። በቤቱም ፊት ቁመታቸው 35 ክንድ የነበረውን ሁለቱን አምዶች ሠራ። በእያንዳንዳቸውም ላይ የነበረው ጉልላት 5 ክንድ ነበረ ይላል። ይህ ማለት አምዶቹ በጣም ረጃጅሞች ነበሩ ማለት ነው። ከቤተ መቅደሱ ጋር ስናነጻጽራቸው አለቅጥ የረዘሙ ይመስላሉ። እነዚህ አምዶች ውበትንና ብርታትን ነው የሚያመለክቱት። ልብ በሉ፣ አምዶቹ ውበትንና ብርታትን ነው የሚያመለክቱት። የዘመናችን ሰው ውበትንና ብርታትን አሟልቶ ለመገኘት የሚቻለውን ያህል ይጥራል። ብርቱዎች ነን ብለን እንኩራራለን። ይሁን እንጂ ሕግንና ሥርዓትን ማስጠበቅ አቅቶናል። ውበትን በተመለከተም አንዳንድ ጊዜ አስቀያሚውን ነገር ውብ ነው ብለን ልናቀርቦን ሞክራለን። እግዚአብሔርም ለውበትና ለብርታት ትኩረትን እንደሰጠ መመልከት ይቻላል። በሚቀጥለው ምዕራፍ ማለትም በምዕራፍ 4 ስለዚህው እንመለከታለን። እንግዲህ አድማጮች የዛሬው ጥናታችንን እዚህ ላይ እናበቃለን። እግዚአብሔር ስለነበረን ጊዜና ስለ ቃሉ እጅግ የተመሰገነ ይሁን።
ቀጥላ አድርገን ደግሞ ከእናንተ አስተያየቶች አንዱን እንመለከታለን። በጌታ ወንድማችን አቶ ምንዳየ ሙሉነ ካምቦ ምዕራብ ሸዋ የጻፈልን ደብዳቤ ደርሶናል። ውድ ወንድማችን አቶ ምንዳየ ሙሉነ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን ሰላምታችንን እናቀርብልሃለን። ይህ የራዲዮ ፕሮግራም ዝግጅታችን ማለትም የመጽሐፍ ቅዱስ ትምህርት በእውነት የቱን ያክል ታላቅ ጠቀሜታ እንዳለው ገልጸህና አብራርተ የጻፍክልንን ተመልክተን በአንተ አስተያየት እጅግ ደስ አለን። እግዚአብሔር ደግሞ በዛ አካባቢ በእናንተ ውስጥ እየሰራ ያለውን ስንመለከት ከደብዳቤ እጅግ ተባርከናል፣ ስሙንም ከፍ ከፍ አደረግነው። በእውነት እግዚአብሔር ታላቅ ነው። ይህንን ሰማያዊ ጥበቡን እኔም አንተም ሁላችንም ደግሞ እንድንረዳ ማዕዱን አዘጋጅቶልን በየምሽቱ የሚመግበን ጌታ መንፈስ ቅዱስ ስሙ ለዘላለም ታላቅ ነውና ምንም የምንለው ነገር የለንም ከምስጋና በስተቀር። የትንቢተ ዳንኤልንና የራእይን መጽሐፍ ትርጓሜ ለማወቅ እጅግ ናፍቃለሁ ስላልከን ጉዳይ እንደጠየከው በአድራሻ ልንልክልህ አይቻልም። እጅግ በጣም ሰፊና ጊዜንም የሚጠይቅ ነውና። ነገር ግን ወንድማችን አቶ ምንዳዬ በቅርብ ጊዜ እነዚህ የትንቢተ ዳንኤል፣ ትንቢተ ኢሳይያስና የራእይ መጻሕፍትን የመሳሰሉ ታላላቅ ነቢያትን አስመልክቶ በመጽሐፍ መልክ ጠርዘን አንድ ላይ አዘጋጅተን ለማውጣት ዝግጅት ላይ ስላለንና ሥራውን በመጠናቀቅ ላይ ስለሆነ በቅርብ ጊዜ እግዚአብሔር ከረዳን በገበያ ላይ እንደምታገኘው እምነታችን ነው። ይህንንም በተመለከተ ወደ አዲስ አበባ ብቅ ስትል፣ ወደ ቢሮአችን ጎራ ብትል ነገሩን በስፋት ልናስረዳ እንችላለን። ለዚህም ደግሞ የእናንተን ሁሉ ጸሎት እንሻለንና በጸሎታችሁ አግዙን። እግዚአብሔር ይባርክ። የነገውን ደብዳቤህን ደግሞ እንጠባበቃለን። ጻፍልን። ሰላሙን
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።